የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘውትር ያክብሮ ሰላምታችንን ያስቀደምን የዛሬ የህዳር 12 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 22 2015 ቅንብራችንን ይዘን ቀርበናል። በቅድሚያ ችጋር በሰው ዘር ላይ የሚፈጸም ወንጀል ነው በሚል ከድረገጽ የተገኘ ወቅታዊ መልእክት እናስደምጣለን። በመቀጠልም የሳምንቱ አባይት ዜናዎች ይቀርባሉ። የዛሬውን ስርጭት አብዛኛውን ጊዜ የመደብነው ለውይይት ሲሆን እንግዳችንን ወደ ኋላ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘውትር ግብዣችን በማስቀደም የለተን ስርጭት በሚቀጥለው ሙዚቃ እንከፍታለን።
Thank you. ችጋር በሰው ዘር ላይ የሚፈጸም ወንጀል ነው። ዓለም እጅግ በሰለጠነበት በዚህ ክፍለ ዘመን የሰው ልጅ በእውቀትና በቴክኖሎጂም በመጠቀበት ወቅት በሚሊዮኖች የሚገመቱ ሰዎች የሚላስ የሚቀመስ አጥተው ሰማይና ምድሩ ተዳፍኖባቸው ከሞት አፋፍ የሚደርሱበትና ከፊሉም የሚሞቱበት አገርና ስፍራ ቢኖር እንደ ኢትዮጵያ ያሉ ማኅበራዊ ፍትሕ የተጓደለባቸው፣ ሙሰኝነት መረን በለቀቀ መልኩ በተንሰራፋባቸው፣ ፍጹም የሆነ አምባገነናዊ ሥርዓት በሰፈነባቸውና የሕግ የበላይነት ባልተረጋገጠበት አገሮች ወይንም እንደ ሶማሌ ባሉ መንግሥት አልባ ሆነው ለረጅም ዓመታት በትርምስና እልቂት ውስጥ በቆዩ ጥቂት አገሮች ብቻ ነው። ኢትዮጵያ ውስጥ የሚከሰተውን ችጋር በተመለከተ ረዘም ላለ ጊዜ ጥናት ያካሄዱትን በርካታ ዓለም አቀፍ ተመራማሪዎች በጥናቶቻቸው እንዳረጋገጡት የችጋር ምንጩ የተፈጥሮ አየር ንብረት መዛባት ወይንም የእግዚአብሔር ቁጣ ሳይሆን ብልሹ የፖለቲካ አስተዳደርና የተሳሳተ የመንግሥት ፖሊሲ ወይም የአፈጻጸም ችግር የሚያስከትለው አደጋ ነው። ከአንድ መጥፎ ሥርዓት ወደ ባሰ መጥፎ ሥርዓት ስትንከባለል የመጣችው አገራችንም ከ1958 ዓመተ ምህረት ወዲህ ባሉት ጊዜያቶች ውስጥ ለበርካታ ጊዜያት ችጋር አንጃብቦ ወጥቷል። ቁጥራቸው ቀላል ግምት የማይሰጣቸውን ድሃ ልጆቿንም እንደ ጮልፊት አሞራ ነጥቋታል። ያ አምባገነንና አፋኝ ሥርዓት እንደ ጥላ የሚከተለው የችጋር አዙሪት ዛሬም አገሪቱ በልማት ገስግሳለች እየተባለ ሌት ተቀን በዓለም አቀፍ ሚዲያዎች ሳይቀር በሚዘፈንበት ወቅት የ15 ሚሊዮን ድሃ ልጆቿን ሕይወት ሊቀጥፍ እንደ ጭልፊት አሞራ እያንጃበበ መሆኑን ካገዛዙ ልሳን ጭምር እየሰማን ነው። ያገዛዙ ሥርዓቱ ለዚህ አደጋ ራሱን ተጠያቂ ላለማድረግ ሁለት ዋና ምክንያቶችን እየደረደረ ነው። አንድም ችግሩ የተከሰተው በዓለም አቀፍ ደረጃ በተከሰተው የአየር መዛባት መሆኑንና በሁለተኛ ደረጃም ችግሩ የተባባሰው አገሪቱ በልማት ጎዳና ላይ ብትሆንም ገና በምግብ ራሷን ያልቻለች ድሃ አገር ስለሆነች ነው የሚል ነው። የመጀመሪያውን ምክንያት ድርቅን ከማስከተል ያለፈ የችጋር አደጋን ሊያመጣ እንደማይችልና ድርቅ ወደ ችጋር የሚለወጠው በምሁራኖቹ ጥናት እንደተረጋገጠው የብልሹ ሥርዓት ውጤት ስለሆነ እሱ ላይ ብዙ ማለት አይጠበቅብኝም። ሁለተኛውን ምክንያት የተመለከትን እንደሆነ በርግጥም ኢትዮጵያ ድሃ ልጆቿን በችጋር ከሚደርስ የሞት አደጋ ለመታደግ በሚያስቸግር ደረጃ ላይ የምትገኝ ድሃ አገር ነች ወይም የሚል ጥያቄን ይጭራል። በአገሪቱ የተለያዩ ክፍሎች የችጋር ምልክት መታየት የጀመረው ከዓመት በፊት ነው። በተለይም በአፋርና በሶማሌ ክልል አካባቢ እንስሶች መሞት የጀመሩት፣ በምግብና በመጠጥ ውሃ እጦት ሰዎች ከቀያቸው መሰደድ የጀመሩት ከወራቶች በፊት ነው። ጉዳዩም በተለያዩ የመገናኛ ብዙሃን ሲዘገብ ቆይቷል። እንደሚታወቀው እነዚህ አካባቢዎች በተለይም በሶማሌ ክልል ኦጋዴን አካባቢ ለረጅም ጊዜ የበጎ አድራጎት ድርጅቶች ጭምር ወደ ክልሉ እንዳይገቡና እርዳታ እንዳያደርጉ ያገዛዝ ሥርዓቱ የከለከለ በመሆኑ እየደረሰ ያለውን የጉዳት መጠን እንኳን በትክክል ለማወቅ አልተቻለም። ያገዛዙ ሥርዓቱም ችግሩን በማጤን አፋጣኝ እርምጃዎችን ከመውሰድ ይልቅ የሥልጣን ዘመኑን ለማደስ ባካሄደው የስሙላ ምርጫና የተገኘውን 100% ድል በማጣጣም ላይ ተጠምዶ ስለነበር በሚሊዮን የሚቆጠሩ ድሆች የሚያሰሙትን የድረሱልኝ ጥሪ የሚሰማበት ጆሮና የሚያይበት ዐይን አልነበረውም። መንግሥት ከመደበኛ ሥራዎች ባሻገር በብዙ ሚሊዮኖች የሚገመት ገንዘብ ከሚያፈስባቸው ጉዳዮች ጥቂቶቹን ብንመለከት አገሪቱ በችጋር እየተጠበሱ የሚረግፉ ልጆቿ ለመታደግ የሚያስችለውን አቅሟን ሥርዓቱ በምን ላይ እያዋለው እንደሆነ በግልጽ ያመላክታል። በቅርቡ ሥርዓቱ በዓለማችን የተለያዩ ክፍሎች ተበትነው ጥቂት ቅሪት ያካበቱ በውጭ የሚኖሩ ኢትዮጵያዊና ትውልድ ኢትዮጵያውያን ድል ያለ ድግስ ደግሶና 40% የአውሮፕላን ትኬታቸውን ወጪ ሸፍኖ ሲያበላ ሲያጠጣና አገር ሲያስጎበኝ ቆይቷል። ለዚህም በሚሊዮኖች የሚገመት የአገሪቷን ሀብት እንዳፈሰሰ በሚቆጣጠራቸው መገናኛ ብዙሃን አርድቶናል። ባለፉት 2-3 ዓመታት ውስጥ ሥርዓቱ በውጭ የሚገኙ ኢትዮጵያውያንን የፖለቲካ ድጋፍ ለማግኘት ሲል በየኤምባሲው እጅግ ከፍተኛ ገንዘብ አፍስሶ ድል ያለ ድግስ በመደገስ ከአገር ውጭ በተደላደለ ኑሮ ውስጥ የሚገኙ ኢትዮጵያውያንን ሲያበላና ሲያጠጣ ከርሟል። እኔ በምኖርባት አገር የሚገኘው ኤምባሲ እንኳን በተደጋጋሚ ጊዜያት ከ300-400 የሚገመቱ የቤልጅየምና የጎረቤት አገር ነዋሪዎችን እየጋበዘ ከኢትዮጵያ ድረስ አስጭኖ ያስመጣውን ምግብና መጠጥ በከፍተኛ ገንዘብ በተከራያቸው ውድ አዳራሾች ሲያበላና ሲያጠጣ تازبانال بچه گار کمیرک فوت میلیونوچ گرو رو یه نتکا بدلوت کمینو رو تکیتوچ گار بیران ناویس که میاراد چبت مکنات گلچنو کانستنیا شما من تانستو اسکه کفتنیا درجه یلویا گزازو بالسلطانات ناکادریوچ که گبو بتیموستن نازک تباشاگر لسراتو یالا چون تامانی نتیزون دیکو یوسیب بال لنسو نالبیت سبو چاچو مچو تی میباکنو گنزب کلال گمتی میستتو عیدلم አፈ ጉባኤው አቶ አባዱላ ባለፈው አመት በተወካዮች ምክር ቤት ያፎ ለምታዩን ከልብ አስቦበት እነን ጨምሮ ይያንዳንዱ የመንግስት ባለ ስልጣናት ካንድም ሁለት የ7 ሚሊዮን ብር እና ከዛ በላይ የሚያወጡ መኪኖች ለራሳቸውና ለቤተሰባቸው መገልገያ በመንግስት ባጀት ማዘዛቸውን ማቆም አለባቸው ሲሉ የተናገሩት መጥቀስ ይቻላል በሚሊዮኖች የሚቆጠሩ ዜጎች በርሃብ በውሃጥም በህክምና ጦትና በሌሎች መሰረታዊ አቅርቦቶች ችግር በሚለበለቡበት ሀገር ባለስልጣናቱ አይን ካወጣ ዝርፊያና ንጥቂ አልፈው የድሎት በጀት አስበጅተው የሀገር ሀብት ሲያባክኑ እየታየ ነው። የግዢው ፓርቲና አጋሮቹ በየጊዜው እየተነሱ የሚያከብሯቸው ድርጅታዊ በዓላት በሚሊዮን የሚገመት ገንዘብ የሚፈስባቸው ናቸው። በቅርቡ በጅጅጋ የተካሄደውን የወያኔን የድል በዓል አከባበር ማየት በቂ ነው። የክልሉ ህዝብ በርሃብና በውሃጥም እየተስቃየና እርዳታ እየተማጸነ ባለበት ወቅት ያገዛዝ ስርዓቱ በመላገሪቱ ያሉትን ካድሬዎች ጅጅጋ ላይ ሰብስቦ ለአንድ ሳምንት ጉሮ ሸባይ ሲል ነበር። በየጊዜው የተሰነጣጠቀ የሚገጠመውን የገዢውን ፓርቲ ፖለቲካ ገጽታ ለማሳመርና ያገዛዙን ዘመን ለማራዘም የሚባክነው ገንዘብ እጅግ ከፍተኛ ነው። በባለስልጣናትና በካድሬዎቻቸው በስብሰባና የውጭ ጉዞዎች የሚባክነው ከፍተኛ ገንዘብ እንተውና ስርዓቱ የተለየ ፖለቲካ አመለካከት ያላቸውን ፖለቲከኞች ስርዓቱን የሚተቹ ጋዜጠኞችና የማህበራዊ ድረገጾችን የተቃዋሚና ገለልተኛ ሚዲያዎች ለማፈን ለመሰለል የሚያወጣውም ገንዘብ በሚሊዮን ዶላር የሚገመት እንደሆነ በቅርቡ በጣሊያንና በጀርመን ከሚገኙ በኢንተርኔት ጠለፋና ስለላ ስራዎች ላይ ከተሰማሩ ድርጅቶች ጋር የነበረው ግንኙነት ጥሩ ማሳያዎች ናቸው። በሚሊዮን የሚቆጠር ህዝብ በሚራበበት ሀገር ከነሱ ጉሮሮ ተነጥቆ በሚሊዮኖች የሚገመት ዶላር ወጪ አድርጎ 1000 የማይሞሉ ተቃዋሚዎችንና ተቾቹን መሰለያ የሚሆን የኮምፒውተር ፕሮግራሞችን የሚገዛ ድርጅት ነው። እነዚህና ሌሎች ያገዛዙ ስርዓቱ በአገርና በህዝብ ሀብትና ገንዘብ ላይ የሚፈጽማቸውን ብክነቶች ያሳብን ከፊት ለፊታችን የተጋረጠውን የችግር አደጋ سنመለከት ስርዓቱ ከጥይት ከስር ከስደትና ከልመና የተረፉትን ድሃ ያገሪቱን ዜጎች ለችግር አሳልፎ የሰጣቸው መሆኑን ነው የምንመለከተው። ከላይ በተጠቀሱት መንገዶችና በተመሳሳይ ሁኔታዎች የሚባክነው ከፍተኛ ገንዘብና በተለያዩ ግዚያት ከሀገር የሚሸሸው ገንዘብ መጠን سنመለከት ኢትዮጵያ ድሃ ሳትሆን የተፈጥሮ ሀብቷንና ገንዘቧን በአግባቡ የሚያስተዳድርላት ሰውና የፖለቲካ ስርዓት ነው ያጣችው። ለሀገርና ለወገን የሚቆረቆር ጤናማ የፖለቲካ አመራር ባለበት ሀገር በሚሊዮኖች የሚቆጠሩ ሰዎች የምግብ ዋስትና በማጣት ከሞት ደጃፍ አይደርሱም። ህሊናቸውን ያልሳቱ በህዝብ ገንዘብ አእምሯቸውን ያልናወዘ ስብዕና የሚሰማቸው የፖለቲካ አመራሮች ባሉበት ሀገር ሹመኞች ከነልጆቻቸው በሚሊዮን ዶላር በሚገዙ መኪኖች እየተንፈላሰሱና በተንጣለለ ቪላዎች እየተመናሹ የደሃ ልጆች ቁራሽ ዳቦ የሚታደጋቸው አጥተው በየመንገዱ ጠኔ አይጥላቸውም። ይህ የሚሆነው በተቃወሰ የፖለቲካ የማህበራዊና ኢኮኖሚያዊ ስርዓት ውስጥ ብቻ ነው። አንድ የመንግስት ሹመኛ ወይም ወታደራዊ ባለስልጣን ወይም የስርዓቱ ደጋፊ የሆነ ሰው ባጭር አመታት ውስጥ ከመንግስት ደሞዝተኝነት ተነስቶ ምንጩ ባልታወቀ ሁኔታ ሚሊየነር ሲሆንና የከፍተኛ ሀብት ባለቤት ሊሆን የሚችለው መረን የለቀቀ ሙስና በተንሰራፋበት ሀገር ብቻ ነው። እነዚህ ሰዎች መንግስት የሚከፍላቸውን የወር ደሞዝ አንድም ሳንቲም ሳይቀነስለት ለመቶ አመታት እንኳን ሙሉን በባንክ እንዲቀመጥ ቢደረግ ስለቱ ባንድ ጀምበር ዛሬ ላይ ያፈሩትን ሀብት የሩብ ሩብ እንኳን እንዲኖራቸው የሚያስችል አይደለም። ከትቢያ ተነስተው የግዙፍ ህንጻዎችና ኩባንያዎች ባለቤት የሚሆኑት ከህዝብ ጉሮሮ በነጠቁት ገንዘብ ካልሆነ በቀር ከየት አመጣው እንደሆነ ህዝብ የማወቅና የመጠየቅ መብት አለው። በተባበሩት መንግስታት የሰብአዊ መብቶች ድንጋጌ አንቀጽ 25 ዝባር 1 እንዲሁም ባለም አቀፍ ኢኮኖሚ ማህበራዊና ባህላዊ መብቶች ድንጋጌ ባንቀጽ 11 ላይ በግልጽ እንደተቀመጠው ያንዳንዱ ሰው ራሱና ቤተሰቡን በተሟላ ጤንነትና ለሰው ልጅ ክብር በሚገባ ሁኔታ የመኖር ዋስትና እንዲረጋገጥለት እንዲሁም በቂ የሆነ ምግብ አልባሳት መጠለያ ቤትና ሕክምና ግብአቶችን የማግኘት መብት እንዳለውና መንግስትም እነዚህን መሰረታዊ ችግሮች የማሟላት ግዴታ እንዳለበት ይደነግጋል። ይህን ግዴታዎችን መወጣት ካልቻሉት ጥቂት የዓለማችን አገሮች አንዷ ኢትዮጵያ ነች። ኢትዮጵያ ውስጥ ያለውን የምግብ ዋስትና ማጣትን ተከትሎ ሚሊዮኖች አደጋ ላይ እስከመጣል የደረሰውን የችጋር አደጋ የከፋ የሚያደርገው ያገዛዙ ሥርዓቱ አደጋውን ችላ ከማለቱን ባሻገር ለማለባበስ የሚያደርገው አሳፋሪ ጥርት ነው። የቢቢሲ ጋዜጠኛ በኖቬምበር 9/2015 ጥናታዊ ዘገባ ችግሩ በተከሰተባቸው ስፍራዎች በተለይም ወሎ ውስጥ ቆቦ አካባቢ በመዘዋወር የችጋሩ ተጠቂ የሆኑ ሰዎች አነጋግሮና በችጋር ልጇን ያጣች አንዲት እናት ጨምሮ ምስክርነታቸውን የሰጡትን ሰዎች የገዢው ፓርቲ ካድሬዎችና ልማታዊ ጋዜጠኞች ቃላቸውን እንዲያስተባብሉና በችጋር የሞተ የለም ብለው እንዲናገሩ አስገድደዋቸዋል። የሚያሳዝነው እንዲህ ያለውን አስነዋሪና ከጋዜጠኝነት ስነ ምግባር በራቀ መልኩ የቪኦኤ የመቀሌ ዘጋቢ ከመቀሌ ቆቦ ድረስ ተጉዞ ያገዛዙን ገበና ለመሸፈን ተመሳሳይ ድርጊት መፈጸሙ ነው። ይህ እጅግ አሳፋሪና አስነዋሪ ተግባር ከመሆኑም ባሻገር የተራበን ሰው አልተራብኩም በል፣ በረሃብ ልጇን ያጣችን ድሃ እናት ልጄ በበሽታ ነው የሞተው ብላ እንድትናገር ማስገደድ የሥርዓቱን ብልሹነት በግልጽ ያሳያል። ለዚች እናት ሕመሙ በደርግ ጊዜ የተገደሉባቸውን ልጆቻቸውን አስክሬን ለመውሰድ የጥይቱን ዋጋ እንዲከፍሉ ከተገደዱት እናቶች እኩል ነው። የዚች እናት ሕመም የመንግሥት አድራጎት በ1997 ዓ.ም ምርጫውን ተከትሎ በተቀሰቀሰው ግጭት የትምህርት ቤት ደጃፎቻቸው ላይ በአጋዚ ጦር ግንባራቸውን እየተመቱ የወደቁት ሕፃናት ባንክ ሊዘርፉ ሲሉ ነው የተገደሉት የሚል የማላገጫ ምክንያት እንደ ተሰጣቸው እናቶች ነው። ሥርዓቱና ይህን ጉዳይ በቀጥታ የሚመለከታቸው ባለሥልጣናት በችጋር ለሚሰቃየውና ለሚያልቀው ሕዝብ በታሪክ ተወቃሽ ከመሆን ባለፈ በተለይም በኦጋዴንና በተወሰኑ የአገሪቱ ክፍሎች የሚገኙ አርሶ አደሮችና አርብቶ አደሮች በችጋር እየተጠቁ መሆኑን እየታወቀ ከዓመት በላይ ተገቢውን እርዳታ ባለማድረጉና ለጋሽ ድርጅቶችም ሕዝቡን እንዳይታደጉ ዕቀባ በመጣሉ የተነሣ ለሚደርሰው ሰብአዊና ሌሎች ጉዳቶች ሁሉ በችጋር የሰውን ዘር ሆን ብሎ አደጋ ላይ በመጣል በሕግ የሚያስጠይቃቸው መሆኑን ከወዲሁ ልብ ሊሉት ይገባል። አስተዋሽ አጥተው ለችጋር ለተጋለጡ ወገኖቻችን እጃችንን ዘርጋ ይላሉ ጸሐፊው።
Get out of your game, ማን ይሁን ተመኝ ጊዜ ነው መዛኙ ልቤ ሞኙ ልቤ ሞኙ ልቤ ሞኙ
አድማጮቻችን ከዝከጥለን የሳምንቱ ዋና ዋና ዜናዎችን አስነምታለን። በቤኒሻንጉል ጎመዝ የአማራ ተወላጆች በአስተቃቂነት አመግደላቸው ያን ምስክሮች ገለጹ። እነዚህ አይነት ምስክሮች እንዳሉት ከሆነ በመተከል ዞን በደንጎር ወረዳ 12 ያማራ ተወላጆች ለቀን ስራ ተብለው ከተወሰዱ በኋላ በወረዳው አስተዳዳሪ ትዛዝ ኮከል ቀበሌ ላይ አስተቃቂ በሆነ ሁኔታ መረሽናቸውና አስከሬናቸው ተቆራርጦ በጆንያ ተጠቅልሎ መገኘቱ አክለው ገልጸዋል። የተገደሉት ነዋሪዎች 20 ሜትር ሲሆን እስከዛሬ አስከሬናቸው የተገኘው 12 ብቻ መሆኑን የሚናገሩት በተወላጅ ወጣት መጥፋቱን ተከትሎ ቤተሰቦቹ በደረሳቸው ጥቆማ መሰረት ፍለጋ መጀመራቸው እንደሆነም ተገልጿል። የወጣቱን አስከሬን ለማውጣት ፍለጋ ሲጀመር የሌሎቹ አስከሬን በጆን ያተጠቅሎ ከተገኘ በኋላ ህዝቡ በማውጣት ቀብሯቸዋል። ለሎች አስከሬኖች መገኘ ምክንያት የሆነው በአካባቢው ተወልዶ ያደገው ወጣት ከዩኒቨርሲቲ በመጀመሪያ ዲግሪ ተመርቆ ስራ መፈለግ ላይ የነበረ ለግድያው ሰለባ በመሆኑ ሲሆን ለዚህ አስተቃቂ ግድያ ተጋለጠው ከዚህ ቀደም ከክልሉ በተባረሩት የአማራ ተወላጆች ዙሪያ በስልጣናትን በአደባባይ በመንቀፍ በኃላፊነት ተጠያቂ የሆኑትን ተገቢው ቁጣት እንዲያገኙ ቅስቀሳ በማድረጉ መሆኑም ተገልጿል። ጉዳዩ ያበሳጫቸው ማች ቤተሰቦች አስከሬኖቹን የቆራረጡ በጆንያ ከተዋልክ በተባሉ ሰዎች ላይ ክስ ሲመሰርቱ እኛ ካገዛዙ ታዘን ነው የሚል መስተታት ሰጥተዋል። እነዚህ ቤተሰቦች ባደረጉት ማጣራት የግድያ አዘዛዙ በቀጥታ የመጣው ከቤኒሻንጉል ጎመዝ ምክትል ፕሬዝዳንት መሆኑን ያረጋገጡ ሲሆን ድርጊቱ በቀጥታ ከውያኔ ጋር ተስተር እንዳለው ደረጋገጠ ተችሏል። የትግራይ አገዛዝ በኢትዮጵያ በተለያዩ ስፍራዎች በረሃቡ ምክንያት ህይወታቸው ያለፈውን ለመደበቅ ሲል ያሰፈ መረጃዎች በማቅረብ ላይ ነው። የውጭ መገናኛዎች የሰው ህይወት አልፏል ብለው ያስተራጫሉ የሚክስም ሰንዝሯል። በቅርቡ በረሃቡ ከተጠቃው የኢትዮጵያ ክፍሎች በሰቆጣ አንዲት ሴት ልጇ በረሃብ ምክንያት ህይወቱ ማለፉን አስመልክቶ የሰጠችውን ቃለ መጠይቅ ለማስተባበል ሲል ሴትዮዋን በማስፈራራት ልጄ በድንገተኛ አደጋ ሞተ ብለሽ መስክሪ በማለት በቴሌቪዥን አቅርቦ እንድትናገር አድርጓል። የውያኔ ምክትል ጠቅላይ ሚኒስትር ይህን አስመልክቶ በሰጠው ፕሮፓጋንዳ የውጭ ሚዲያዎችን በመወንጀል እንደውም የሚሰሩት ከተለያዩ አካላት ጋር ነው ሲል ውያኔው ውሸቱን አሰምቷል። የውያኔ መሪዎች ከቅንጦሽ ኑሯቸው ላይ በጥጋብ ሆነው በህዝብ ሰቆቃና ሞት እያላገጡ ነው ያሉ ወገኖች ሚሊዮኖች ረሃብተኛ ያምባገነኖች መጫወቻቸው መሆናቸው የአገር ውርደት ነው ብለዋል። በምግብ ራሳችን እንችላለን ይያሉ የሚያስሙት ባዶ ድስኩር ለብዙ ሚሊዮኖች መራበውን ሆኖ መታያቱ ምን ያህል ኢትዮጵያ በለየላቸው ወንጀለኞች እንደምትገዛ አረጋግጧል ብለዋል። በቅርቡ ለውያኔ ታዛዥ ድርጅቶች የምስረታ በዓል ድግስ እንዲደረግ የሚደረገው መዋጮ ለአገዛዙ ማወደሻ በማድረግ የተከሰተውን ረሃብ ከመሸፋፈን ጋር የተያያዘ ነው ሲሉ ያሉ ወገኖች በትናንትናው ዕለት 300 ሚሊዮን ብር የፈሰሰበትን የውያኔው በአደን ድግስ የብዙ መቶ ሺህ ህዝብ ነፍስ የሚያድን መሆን ይችል ነበር ብለዋል። በኢትዮጵያው ጋር ግሽበት ፈጣን በሆነ ሁኔታ እየናረው መጣቱ ተገለጸ። የፍጆት እቃዎች ስርጭት በትላልቅ ከተሞች ከፍተኛ ጥረት እየታየባቸው ሲሆን የዋጋ መናሩም ከቁጥጥር ውጭ መሆኑን ከሀገር የደረሰን ዜና ገልጿል። ወያኔ ችርቻሮ ዋጋ እያለ የሚያወጣው የዋጋ መሸቀብ አሃዝ የሽንገላና የሐሰት ማመዘኛ ለመሆኑ በተለያዩ አስተያየቶችም እየተሰጡበት ነው። የወያኔ የወሬ ትራንስፎርሜሽን እቅድ የእርሻ ፍጆት ምርቶች በየትኛውም ዓለም ተወዳዳሪነት በሌለ ሁኔታ በአፋጣኝ አስደንጋጭ የሆነ የዋጋ ንረትን በተራበችው ኢትዮጵያ ላይ ማስፈኑንም አስመልክቶ ትችቶች እየተሰነዘሩ ነው። እንደ አውሮፓ አቆጣጠር 2008 ዓ.ም ነው ከገባው ዲ ብቻ የፍጆትና የምግብ ሸቀጦች እንዲሁም የሰብል ምርቶች ከ10% በላይ የዋጋ መናር ተከስቷል። መደበኛ አብዛኛው ኢትዮጵያ ምግብ ጤፍ በኩንታል ከ2000 ብር በላይ የሚሸጥ ሲሆን ምስር በኪሎ 75 ብር፣ ቲማቲም በኪሎ 25 ብር፣ ፍራፍሬዎች ብርቱካንና ሙዝ በኪሎ 35 ብር፣ 1 ኪሎ ቅቤ 200 ብር መድረሱ የህዝብ መነጋገሪያ ሆኗል። ለዋጋ መወደድ መንስኤዎችን አስመልክቶ ወያኔ የነጋዴዎችን ስግብግብነት ነው በሚል ምላሽ እየሰጠ ነው። የዋጋ መናርን አስመልክቶ ከሰሞኑ ወያኔ አንድ የቀልድ ስታቲስቲክስ ይፋ አደረገ ሲሆን የጥቅምት ወር ዋጋ ግሽበት 11.8% አሻቅቧል ብሏል። ይህን ወያኔ ስሌት አንዳችም መሰረት የሌለውና ሀቁን ያላገናዘበ ፖለቲካዊ ሽፋን ለመስጠት የሚያደርገው የፕሮፓጋንዳ መሆኑንም ብዙዎቹ ይስማሙበታል። የትግራይ ያኔ አፍሪካ ቀንድ ስጋት ላይ የሚጥል ሁኔታ በሻቢያው መሪ እየተካሄደ ነው ሲል ከሰሞኑ ወንጅሏል። ለዚህ መነሻ ያደረገው የሻቢያው መሪ በቅርቡ በሳውዲ አረቢያ ጉብኝት ካደረገው ወዲህ የሚሊታሪ ትብብር መንፈራረም በየመን ውስጥ በተከሰተው የእርስ በርስ ጦርነት ላይ የአረብ አገሮች ጋር በጦርነቱ 400 ያህል ወታደሮች በማሰለፉ መሆኑንም አንዳንድ ዲፕሎማቶች ገልጸዋል። ከዚህ ጋር በተያያዘው ያኔ ስጋት ላይ የጣለው ኤርትራ ወታደሮቿን ከተባበሩት አረብ ኤምሬትስና ወታደሮች ጋር አቀናጅታ በየመን ጦርነት ስትዘፈቅ በዚህ ሁኔታ ኤርትራ ተጠቃሚ ነች የሚል ነው። ይሄውም ለኤርትራ ከፍተኛ ገንዘብ የሚያስገኝና ኤርትራ መንግስት ከገባበት ማጥ ውስጥ ያወጣዋል ለምስጋት ወያኔ ውስጥ ፈጥሯል። ኤርትራ የየር ክልሏ መሬቷን ወደ ዋና በቁጥጥር ስር ያዋለውን ያለችውን የቀይ ባህር አካል የጦርነቱ ግንባር እንዲጠቀምበት ተስማምታለች። ወያኔ ከፍተኛ ቁጭት ውስጥ ያስገባው አንድም ኤርትራ የዶላር ባለጸጋ ሆነች ከሚለውና በተጨማሪም የተባበሩት መንግስታት ኤርትራን በሽብርተኝነት የሰየመው ውሳኔ ተዘንግቶ የውሳኔ ተሳታፊ የሆኑት የተባበሩት መንግስታት አባል አገሮች ኤርትራ ማቀፋቸው ለአካባቢው ጸጥታ የበለጠ ስጋት ውስጥ አስገብቷል የሚል ነው። ከዚሁ ጋር በተያያዘ ዜና ሁኔታው ለወያኔ አደጋ የሚያስከትል ከሆነ ዝም ብለን እንደማናየውም ሲል የወያኔ ጠቅላይ ሚኒስትር ከሰሞኑ አስታውቋል። በመቀጠልም በየመን ከሚገኙ የፖለቲካ ቀውስ ለማትረፍ የሚሽቀዳደሙትን እናወግዛለን ብሏል። በተለይም ሻቢያ በወዳጆቹ ድጋፍ በአሰብ እየገነባ ስላለ ወታደራዊ ተቋም አስመልክቶ ወያኔ ወታደራዊ ኃይሉ በአፍሪካ ቀንድ ከዚህ በፊት አልነበረና የመጀመሪያ መሆኑን ጠቅሶ ይህ ወታደራዊ ግንባታ የአፍሪካ ቀንድ የዓለም አቀፍ የግጭት መናኸሪያ ሊሆን ይችላል ሲል ስጋቱን አክሎ ገልጿል። ይቅርታ፣ የኢትዮጵያ የግብጽ የሱዳን መንግስታት ውይይት በመጪው ሳምንት ይጀምራል ተብሎ ይጠበቃል። በቅርቡ በተጠናቀቀው የስምምነት ድርድር ላይ ተንተርሶ ግንባታውን እቀጥላለሁ ብሎ የዛተው ወያኔ የጋራ ቴክኒክ ኮሚቴ እንደገና በካይሮ እንዲሰየም በጠየቀው መሰረት ተወካዮቹን እንደሚልክ ይፋ አድርጓል። በግብጽ በኩል ግን ድርድሩን ለማስተናገድ የወሰነች መሆኗን የገለጸችው ጉዳይ ስለሌለ ሱዳንና ወያኔ መልስ እየጠበቁ ነው። የታላቁ ህዳሴ ግድብ በግብጽና በሱዳን ላይ የሚያመጣውን ተጽዕኖ ለመገምገም ሶስት አገሮች ያዋቀሩት የጋራ ኮሚቴ ሁለት ዓለም አቀፍ ባንዎችን ከፈረንሳይና ከኔዘርላንድ መምረጡ ይታወሳል። ቀደም ሲል በተደረገው ስምምነት ላይ የፈረንሳው ቢአልአሪ በመሪነት 70% በመሸፈን እንዲያካሄድ ቢወሰንም የኔዘርላንድ ኩባንያ ዴልታ ፌዝ ግን የተደለደለለትን 30% ማከናወን ፈቃደኛ ባለመሆኑ በአንደኝነት የፈረንሳይ ኩባንያ ጥቅሉ ይዘዋል ተብሎ ይጠበቃል። በህዳሴው ግድብ ላይ የሚደረጉትን ሁለት የተጽዕኖ ግምገማ ጉዳዮች ማለትም ግድቡ በሱዳንና በግብጽ ላይ ሊኖረው የሚችለውን የአካባቢያዊና የማህበራዊ ተጽዕኖ እንዲሁም የግድቡ ውሃ አያያዝና ኃይል አመነጫጨት በግብጽና በሱዳን ላይ የሚያደርሰውን ጉዳት ለመገምገም የተጀመረው ድርድር ከአንድ ዓመት በላይ የተጓዘ ሲሆን፣ በሌላ በኩል ደግሞ በእነዚህ ጊዜያቶች ወያኔ ግንባታውን ያካሄደ መሆኑ የቴክኒክ ኮሚቴዎቹ የጥናቱ ውጤት አላስፈላጊነቱ ግልጽ አድርጎታል የሚል ቅሬታ ግብጽ አሰምታለች። በመሆኑም በግብጽ ከሰሞኑ ሊካሄድ ስለታሰበው ጉባኤ በሰብሳቢነት ለማስተናገድ ያላት ፈቃደኝነት የቀነሰ በመሆኑ ከወዲሁ ውጤቱ የታወቀ ሆኗል ሲል ታዛቢዎች ገልጸዋል። በመጨረሻም የትግራይ ወያኔ አገዛዝ ቀንደኛ ደጋፊና የብዙ ቢሊዮን ዶላር ባለሀብት የሆኑት መሐመድ አላሙዲን በአሜሪካ አትላንታ በኢትዮጵያ ሬዲዮ አዘጋጅ ላይ የከፈቱት ክስ ውድቅ መሆኑ ታወቀ። በአትላንታ የሚገኘው ፍርድ ቤት አላሙዲንና ግብረ አበሮቹ ከ2012 ነሐሴ ጀምሮ ጠበቃ ይዘው ለረጅም ጊዜ ሲሞግቱ ቆይተው ፍርድ ቤቱ ክሱ ለክስ የማያበቃ ሕጋዊ መሰረት የለውም በሚል በይኖ እንዲሁም የደረገጹ ባለቤት ለሙግት ያወጣው ወጪ እንዲክሱ በይኖባቸዋል። በወያኔ ታዘው በየአገሩ የተቃዋሚዎችን ድረገጽና ሬዲዮ መስርጭቶች ለማዘጋት የሚደረገው ደባ በአሜሪካ ፍርድ ቤቶች ሀፍረት እንዲኮናነው መደረጉ የምስራች ነው ያሉ ወገኖች ባለጸጋው ገንዘባቸውን ተማምነው የአሜሪካን ነጻ ሚዲያ ሕግ ለመሞገት መሞከራቸው አሳፋሪ ነው ብለዋል። በዚህ ሀገር በስዊድን በወያኔ ግብረ አበሮችና በተቃዋሚው ስም ያሉ ተስፋቸው ጨለምባቸው እንዲህ የተወሰነ መፍጨርጨር በማድረግ የኢትዮጵያነት ሬዲዮን ለማዘጋት ሞክረው እንደነበር በዚህ አጋጣሚ ለውድ አድማጮቻችን እንገልጻለን። አድማጮቻችን፣ የሳምንቱ ዋና ዜናዎች በዚሁ እናጠቃላለን።
ማኛ ገሬ
ሴት ምክናን ዛሬ ያጁን ይገረሳ ነፃነት ምኑ ነው ሲነገር ይወሳ ወዶ ያደረ ወዳጁን ይገረሳ ነፃነት ምኑ ነው ሲነገር ይወሳ ወገኔ ፈጽማኝ አገሬ አንድነት ይመጭና ዛሬ ወገኔ ፈጽማኝ አገሬ አንድነት ይመጭና ዛሬ
Thank you.
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣዩ ስርጭታችን የቃለ መጠይቅ ጊዜ ይሆናል። ለውይይቱ የጋበዝናቸው እንግዳ ካሁን ቀደም በኢትዮጵያ አንድነት ሬዲዮ ቀርበው የሀገር ክብር አስከባሪ የሆኑ ምርጥ ሰዎችቻቸውን ለአድማጮቻችን አጋርተናል። ታማኝ የህዝብ አገልጋይ በመሆን ለብዙ አመቶች የኢትዮጵያ በህዝብ አንድነትና እኩልነት የምትበረታታ ኮርታና ፈክታ የምትታይ ነጻና ዲሞክራሲያዊ ሀገር እንድትሆን የበኩላቸውን ድርሻ ያበረከቱና ዛሬም በዚሁ መንፈስ እየተመሩ ኢትዮጵያዊነት የገጠሙትን ብርቱና ውስብስብ ችግሮች በማንሳት ሳይታክታቸው እየታገሉ ነው። ኢትዮጵያዊነት ብሩህ ተስፋ እንዲፈነጥቅበት በትግል የተሐድሶ መንፈስ ዙሪያ አስተያየታቸውን ይሰነዝራሉ። እንግዳችን ወይዘሮ ሐረር ወርቅ ጋሻው ይባላሉ። ከዘመናችን ሴት ታጋዮቻችን መካከል በግንባር ቀደምትነት ከሚጠቀሱት አንዷ ናቸው። አድማጮቻችን፣ የኢትዮጵያ አንድነት ሬዲዮ እኚህን ስመጥሩ የሰብአዊ መብት የዲሞክራሲና የፍትህ ታጋይ የፓን አፍሪካኒዝም መንፈስ አራማጅ ኢትዮጵያዊት ለቃለ ምልልስ በጋበዝናቸው መሰረት ጥሪውን ተቀብለው በስልክ መስመር ከኛ ጋር ይገኛሉ። ጤና ይስጥልኝ ወይዘሮ ሐረር ወርቅ፣ ይሰማዎታል?
ይሰማኛል።
መልካም። በቅድሚያ በአድማጮቻችን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍልና እንዲሁም በራሴ ስም ባቀረብንልዎት ግብዣ መሰረት በሰዓቱ በመገኘቶ ከፍተኛ የሆነ ምስጋናን ያቀርብኩ። አሁን ወደ ጥያቄና መልሱ እንሸጋግራለን። ወይዘሮ ሐረር ወርቅ፣ ላለፉት 40 አመታት በላይ የኢትዮጵያን ጉዳይ አስመልክቶ ከተለያዩ ታዋቂ የፖለቲካ ፓርቲ መሪዎች፣ የአገር መሪዎች፣ የሰብአዊ መብት ተሟጋቾች፣ ከአሜሪካን የኮንግረስና የመወሰኛ ምክር ቤት አባላት ሁሉን ያጠቃለለ ግንኙነት በመፍጠር ቀጥተኛ ውይይት በማድረግ የተለያዩ ውጤቶችን አስገኝተዋል። የኢትዮጵያ ንስረኞች ከሻቢያ ማስፈታት ጀምሮ ስደተኞችን ከመከራ በመታደግ ያስመዘገቧቸው ውጤቶች አኩሪ ታሪኮች ናቸው። በቅርቡ አንድ ጽሑፍ በጃችን ላይ ገብቷል። ይሁን ከጥቂት ሳምንቶች በፊት የኢሳትና የቪዥን የጸረ ኢትዮጵያ መርሃ ግብር ተሳታፊ ከነበሩት የቀድሞው በኢትዮጵያ አሜሪካን አምባሳደር ዴቪድ ሸን ጋር ውይይት ለማድረግ የተለዋወጣችሁት ደብዳቤ ሲሆን፣ በርሶ ግምት ከኚህ የጸረ ኢትዮጵያ ቡድን አባል ምን በጎ ነገር ይገኛል ብለው በማሰብ ነው ለመገናኘት ያቀዱት? ይቀጥሉ። አመሰግናለሁ።
እሺ፣ በጣም በመጀመሪያ እግዚአብሔርን አመሰግናለሁ። የተመሰገነ ይሁን አምላክ ይጭቀን። እናንተም በኢትዮጵያዊነት መንፈስ ይዛችሁ ለምታስተናግዱት፣ ለምታስተምሩት፣ ለምታነቁት፣ ለምታረጉት ለአንድነት ትግል፣ ለአንድ ኢትዮጵያ፣ ለአንድ ሰንደቅ ዓላማ፣ ለአንድ ሕዝብ አመሰግናችኋለሁ። ጊዜያችሁን ወስዳችሁ ለምታረጉት በአጠቃላይ ለተጠየቁት ጥያቄ እንግዲህ በተቻለ መጠን ለመመለስ እሞክራለሁ። በጣም ሰፊና ውስብስብ ነው። ነገር ግን የሬዲዮ ጊዜ በመሆኑ አጠራጠር እያደረኩኝ ለኢትዮጵያ ሕዝብ፣ ለወገኔ፣ የኢትዮጵያዊነት መንፈስ ለሚተነፍሰው ለማስረዳት እሞክራለሁ። ይኸውም እነዚህ ሰዎች ባጭሩ እኚህ መግለሰብ ለውጥ ያመጣሉ ወይ ለሚለው፣ ምንም ለውጥ ሊያመጡ አይችሉም። የባሳውን እንደውም አገሪቱንና ህዝቡን ኢትዮጵያ የአፍሪካ አገሮች ብቻ ሳትሆን በዓለም ውስጥ የተጨቆኑ ሰዎች የማበረታቻ፣ የጉብዝና፣ ራስን የማወቅ፣ ለራሴ መቆም እና እያንዳንዱ ሀገር የራሱን ማንነት መንፈስ አድርጎ የአገሩን መንፈስ አድርጎ እሱም የአገሩን መንፈስ ሆኖ የብሔር መንፈስ ሳይሆን አንገቱን ቀና አድርጎ እንዲሄድና የውጭ ጠላቶችን እንዲቋቋም ትልቅ አርአያና ትልቅ መድኃኒት አስተማሪም ነች አገሪቱም ህዝቡም፣ በጉብዝናው፣ በጀግንነቱ፣ በቆራጥነቱ እና አልፎ ተርፎ ኢትዮጵያን ብቻ ሳይሆን ኢትዮጵያም አንድ የነበረችው ጎበዟን ይኸው ተቆራርጣለች በሚል ምሳሌ ለማድረግ ከዚህ ቀደም እንዳልኩት ኢትዮጵያን ከፋፍለው ሌላውን አፍሪካ ሁሉ ለመከፋፈል የሚያደርጉት ዋና መዛቻ ልክ ሮል ማደል ብለን ለአንድ ለጥሩ ነገር አርአያ ነው ከላይ እንደምንለው የአንድነት አርአያነቷን ወደ መከፋፈል አርአያነት የለወጡት በእነሱ ማለት ነው። በፕሮግራማቸው ሁለት ቦታ ኢትዮጵያን ቆርጠዋል፣ ዘጠኝ ቦታ ደግሞ ቆራርጠው አስቀምጠዋል። ሰንደቅ ዓላማ ነድፈው አስረክበዋል። በአጠቃላይ ይሄንን ስል የምዕራባውያን አሜሪካንን ጭምር እንግሊዝ ትልቋ የዓለም ሰላም ጠላትን ጭምር በማስቀመጥ ነው። እዚህ ላይ አረቦቹንም መርሳት የለብንም። እናም ለመመለስ እኚህን የቀድሞ የአሜሪካን አምባሳደር አስመልክቶ እንግዲህ ለዚህ ሁሉ የኢትዮጵያን ታላቅነት፣ ትልቅ አርአያ፣ የጀግንነት አርአያነት፣ አንበሳነት ያኮላሹት በሁለተኛ ደረጃ እሳቸው ናቸው። ከእሳቸው ምንም አይጠበቅም። ከትልቁ ደግሞ የኢትዮጵያ መቆራረጥ ድግስ ደጋሽና አስተናጋጅ የነበረው ከሆነ ከሱ ምንም አይጠበቅም። የሚጠበቀው ከራሳችን ነው። ነገር ግን የታሰበው ምን ነበረ? በግልጽ እንደተቀመጠው የደረሳችሁ ያላችሁ ዶክመንት ላይ የኢትዮጵያን አንድነት የምንም አይነት በመደራደር በምንም አይነት የማይለወጥ መሆኑንና ቅድሚያው የኢትዮጵያ አንድነት መሆኑን ዶም አፍሪካ በግልጽ አስቀምጨዋለሁ። በዛ መሰረት እዚህ ሀገር እንደምንለው አሜሪካን ሀገር I'm watching you ወይንም we are watching you የምንለው ነገር አለ። እያየናችሁ ነው፣ እያየንህ ነው የሚለው። ስለዚህ ከዚህ ቀደም በኢትዮጵያ ላይ የተደረገውን ኢትዮጵያና ህዝቧ እንዲከፋፈል የተደረገውን የኢትዮጵያ ህዝብ ኢትዮጵያ ማለት ራሱን የቻለ መንፈስ ነው። ይሄንን እንድናሰምርበት ይገባል። የዚህን የኢትዮጵያዊነት መንፈስ የ50 አመት የጣሊያን ቀምቶ ኢትዮጵያን ኤርትራን ክፍለ ሀገር ከዛ ደግሞ 10 አመት እንግሊዝ ይዞ ሞግዚት ነኝ ብሎ 60 አመት እንኳን 60 አመት የአንድ ሰው እድሜ ነው እና ያ የኤርትራ ህዝብ አሁን የተባለው የ60 አመቱ መከፋፈል የኢትዮጵያዊነት መንፈሱን አላስለወጠውም። ለምን? የኢትዮጵያዊነት መንፈስ ራሱ መንፈስ ስለሆነ ኢትዮጵያዊነት ማለት መንፈስ ነው ራሱ ነው ይቻለ። ስለዚህ ኢትዮጵያ ሀገሬ እናት ሀገር ኢትዮጵያ ወይ ሞት ተብሎ ነው የተመለሰ። ይሄንን በደንብ አድርገን ከስሩ ምን ተደረገ የ10 አመቱ የ7 አመቱ ጉዳይ ቆይታ ምን የሚለውን እንተውና ይሄንን ይዘን 60 አመት ቆይቶ እየተሰቃየ በጣሊያን ሳምባ እየተተነፈሰለት የጣሊያንን ሳምባ ሳይተነፍስ የኤርትራ ህዝብ የኢትዮጵያዊነት መንፈሱን እንደያዘ ከ60 አመት በኋላ ፈንድቶ ፍቅሩ የኢትዮጵያዊነት መንፈሱ እናት ሀገር ወይ ሞት ብሎ ተነሳ። ያንን ይሄም መስመር መደረግ አለበት 4 ነጥብ። እና እንግዲህ እነዚህ ሰዎች አሁንም አልተኙልንም ያንንም አይተኙም አሁንም አይተኙም ወደፊትም አይተኙም። እና ይሄ ስለዚህ በዚህ መልክ እጃቸውን እንዳወጡ ከኢትዮጵያ ጉዳይ ውስጥ ብሎም ከአፍሪካ ጉዳይ ውስጥ በሰፊው አንድ ፕሮግራም ለድፌ ሐሳብ ለድፌ ለተለያዩ አፍሪካ መሪዎች የአፍሪካ አምባሳደሮች የኢትዮጵያ ምሁራኖች ለሀገራቸው የቆሙ ኢትዮጵያኖች የነቁ ለነሱ ሁሉ በማቅረብ እንዲያውት አድርጌ ኢትዮጵያን ካለችበት ነፃ ለማውጣት በውጪ ሳምባ ነው ምን ተነፈሰው በአሜሪካን ሳምባ በነጮች ሳምባ በአጠቃላይ በእንግሊዝ ሳምባ በአረቦች ሳምባ ነው እየተተነፈሰልን ያለው። በኢትዮጵያ ሳምባ መተንፈስ አልቻለም። የኢትዮጵያ ሳምባ እየተነፈሰችም አይደለም። ስለዚህ ይሄንን ለማስቆም ታጠቃለውና በዚህ የምናያቸው አለን የሰራችሁትንም ስራ ከዚህ ቀደም እናቃለን። አሁንም ይሄንንም እያቀረብንላችሁ ብዙ በዲፕሎማሲ መንገድ ሄደናል። አሁንም እያደረጋችሁ ነው ፊታችሁን አዙራችሁ አሁን ደግሞ ኢትዮጵያን እንደ ሸንኮራ ጨምቃችሁ እንትናኝካችሁ ተፍታችሁ 9 ቦታ ከፋፍላችሁ ሰንደቅ ዓላማ ሰጣችሁ በክልል በአገራችሁ እዚህ በነጠቃችሁት በቀለም የነበረውን በሰው ቀለም ጥቁር ነጭ ቢጫ ሜክሲካን እየተባለ አሁን ደግሞ ኢትዮጵያ በጎሳ ከልላችሁ በመጨረሻ አሁን ደግሞ መነጽር የምታዩበት እንደ ድሮ የቃኘው ስቴሽን መነጽር የምታዩበት ከዛ ሆናችሁ ወደ መካከለኛ ምስራቅ ቦታ ስላስፈለገ አሰላጊ መሆኑ ስላገኛችሁት አደጋ ላይ ኢትዮጵያ ልትጥሏ ስለሆነ ህዝቡ ውጪም ያለው የራሱን ኑሮ አብዛኛው የሚኖር ነው የሚቆምለት ለተስፋ የነበረውን ቅንጅትን ቃጣ በኋላ ፈዞ ነው ያለው። ከዛ ነብራኑ ደግሞ መጣቆላሽት። ስለዚህ እነዚህ ሰዎች ይሄንን ልታደርጉ ስለሆነ አቆሙ ለማለትና ወደ ኢትዮጵያዊ ልክ ካምፕ ገብታችሁ ከኛ ጋር ብትሆኑ ይሄ አዲሱ ትውልድ እናንተ ዶሚኔት እያደረጋችሁን ሳይሆን እኛ በመንፈልገው መንገድ ጎን ለጎን አብረን መረዳዳት እንችላለን ብሎ ለማድረግ ነበር። ያንን ሐሳብ ተለውጦ ነው
እሺ አይ we are watching you ብለናል። ያንን ለማለት ነው ነው የሚሉኝ ተቀብየዋለሁ። በርከት ያሉ ጥያቄዎች ስላሉን ግዜዎቹን አነስተኛ ስለሆነ ወስን ስለሆነ ወደ ቀጣዩ ጥያቄ ልሂድ።
ሌላው ነገር እሺ ሌላው ነገር ይቅርታ እዚ ላይ ያደረጉትን ስህተት ደግሞ ለኢትዮጵያ ህዝብ እንዲያምኑለት ስህተት አድርገናል ለሌሎቹ ስላደረጉ የኤርትራን ማስገንጠል የኢትዮጵያ ህዝብ ሳይማከረበት ሳይገባ የሚወክለውን ሳይኖር በጓሮ በር ተስማምተናል ብለው ይሄንን ለኢትዮጵያ ህዝብ እንዲያምን አሜሪካን እንዲያምኑ እነዚህም ሰዎች በተለይ ከሆን ይቅርታም እንዲጠይቅ እንድንጠየቅም የኢትዮጵያ ህዝብ ለማድረግ ነበረ።
መልካም መልካም። እሺ ወደ ቀጣዩ ጥያቄ ገባሉ። ከሱ ጋር የተያያዘ ነው ይሄም ከዛው አርስታል ወጣውም ከዚሁ ከጸረ ኢትዮጵያ ለማቀፍ ሴራሳን ወጣውንም ሌላ ጉዳይ ላንሳስኪ። ድምጹን ከፍ አድርጎ ታግሎ የሚያታግል ያገራድን ኢትዮጵያዊ አርበኝነት ባለመገንባታችን ምክንያት የኢትዮጵያ ህልውና ባጥፊዎች እጅ ገብቶ መነገጃ ሆኗል። የጥፋት መልክተኞችን ደባ የቅርቡን እናንሳና ቪዥን ኢትዮጵያ የሚባል የጸረ ኢትዮጵያ ሽፋንስም የሰበሰባቸው በኢትዮጵያ ብሔራዊ ጥቅም ዙሪያ ሲዶልቱ ከርመዋል። ይህ የዓለም አቀፍ የጸረ ኢትዮጵያ አድማ በአስፈጻሚነት የተመለመሉት ኢሳትና ቪዥን ኢትዮጵያ እንግዳ ከተደረጉት መካከል በቀደምቱ ዘመናት ሻቢያን ያወግዙ የነበሩ ዶክተር ካሳ ከበደ አንዱ ሲሆኑ የሻቢያ ወኪል ሆነው ሲናገሩ ተደምጠዋል። ዶክተር ካሳንም ሆነ ሌሎችም ሻቢያ በመዳፉ ውስጥ ማስገባት መቻሉ ከሻቢያ በስተጀርባ ሌላ ኃይል አለ የሚባል ግምትም አለ። ይህን ጉዳይ እንዴት ይመለከቱታል?
በጣም ቆንጆ ነው። የሚገርመው የተያዘ ነገር ነው የተጠየቅኩት እና ይሄ አሁን ቅድም የገለጽኩት ከዚህ ከስብሰባው ጋራ የኢትዮጵያና የኤርትራ ግንኙነት when vision አሁን አንተ እንዳልከው የሚለው የመጣው ጥንስሱ ሁሉ ጊዜም ለኢትዮጵያ ጥሩ ነገርና ለህዝቧም በሚደረግበት ጊዜ በተለይ ከምርጫ 97 በኋላ የወሮ በላነት የማፊያ ሊባል ይችላል እየቀሙ ያንድን ኢትዮጵያዊ ወይንም ኢትዮጵያዊ ወይንም ያንድን ስብስብ በአጠቃላይ ለህዝቡ የሚጠቅመውን እየቀሙ ለጥሩ የምና ለያገለግለን ሊገነባን የሚችለውን ወደ ግል ጥቅም እያደረጉ በውጪ በጠላት ሳምባ እየተነፈሱ እኛንም በዛ ካልተነፈሳችሁ አይሆንም በሚል ለማኮላሸት የተደረገ ለጥሩ የታሰበውን በዴቪድ ለዴቪድ ሸነንም ጋራ ግንኙነት ቀደም እንዳልኩ የታሰበውን ሁሉንም ወደዛ ተለውጦ ያ ከተደረገ የአንደኛ የኤርትራን ህዝብና ዛሬ የውጪ የጎረቤት ሀገር ተደርጎ የተቀመጠውን የኤርትራን ህዝብ ወገናችንን እህቶቻችንን ወንድሞቻችንን ህዝቡን ያካተተ ትልቅ ስራ ስለተሰራ የኤርትራ ህዝብ እጅ ስላለበት ቁጭ ብለን ልንነጋገር ስለሆነ ጥሩ ነገር ሊመጣ ስለሆነ ስላደነጋገጣቸው የጀመሩት ነገር ሁሉ በጣም አደገኛ ላይ እኔ ያቀረብኩት ለነሱ እንደ ጃፓን ስኒ ሰባብሮ የሚበታትናቸው ስለሆነ ስላሰራቸው ይሄንን ስብሰባ አድርገው በጠላት አይምሮ የሚያስቡ በጠላት ሳምባ የሚተነፍሱ የኢትዮጵያዊነት መንፈስ የሌለው ኢትዮጵያን የሚያጠፋት ሽንጣቸውን አቶ ካሳ እንግዳ ሳይሆኑ ደጋሽ ናቸው። እሳቸው ይሄንን ለማድረግ የኔን ጉዳይ ሲሰሙ ሁለት ከዚህ ቀደም ባቀረባችሁ ላይ አቀርባለሁ ተናግሬያለሁ። ሁለት ዊኬንድ ብራኑ ነጋ ጭምር ተሰብስበው ድርጅታቸው ግንቦት 7 ይሄን አንደኛ ተቀባይነት አላት ማሳመን ችሎታ አላት በሚል ታቋለች የዲፕሎማሲውን ስራ ቁልጭ አርገው ተነጋገሩበት ነው ይሄ ያለ ነው እና በመነጋገር እንዴት እንቀልብሰው ብለው ደግሰው የተከረበሰ ነው በእነሱ አስተሳሰብ ማለት ነው። እኔ አያቆሙኝም ሌሎችንም አያቆሙንም። ነገር ግን በዚህ መልክ የተሰራ ነው። አሜሪካንም ፊቷን ያዞረች ስለሆነ እንዳልኩት መነጽር ማሳያት ፈልጋለች። አሜሪካን ኖራለሁ፣ አሜሪካንን ደግፋለሁ። የአሜሪካንን መጥፎ ነገር የሚፈልግ አንድም ኢትዮጵያዊ የለም። ጎናቸው እንቆማለን። አደጋ ላይ ቢደርስባት ይቺ ሀገር ለሀገራችን እንደምንቆመው ሁሉ ነገር ግን not in the expense of Ethiopia and Ethiopian people. ስለዚህ ይሄንን አሜሪካ ራሱ የሚለው ነው ራሱ እኔም ፕራክቲስ የማድረግ መብት አለኝ። መጀመሪያ ሀገሬ ነው የሚቀድመው። ስለዚህ ሀገሬ ላይ ትልቅ አደጋ እየደረሰባት ስለሆነ ማለት ነው። እና እንግዲህ ይሄንን አስቀልብሰው ሌላ ፕሮግራሙ ወድ በደም በሌላ መንገድ ተናድፎ በቦታው የተገኙት ለኢትዮጵያ የተናገሩት ኢትዮጵያን ደግፈው የኢትዮጵያዊነት መንፈስ የተነፈሱት በኢትዮጵያዊነት ሳምባ የተነፈሱት እመጣበታለሁ። ችግር የተፈጠረ አንድ ቦታ ላይ ያሉት አለ። ነገር ግን ፕሮፌሰር መስፍን ብቻ ናቸው ይሄንን ከመጀመሪያ ጀምረው ሳቸው ወደኋላ ሳይሉ ምንም ፍራአትም ሳያሳዩ ሳስመስሉ ኢትዮጵያን ያጠፋችሁ ተባብራችሁ እናንተ ናችሁ አሜሪካኖች ኮነ ዴቪድ ብለው ስም እየጠሩ በኢትዮጵያ ላይ የተደረገውን በጓሮ አገር መከፋፈል አሜሪካን ትልቅ ጥፋት ማጥፋቷን ቀደምም ሲባል ዴሞክራሲ እየተባለ ግን በአሜሪካን ዶሚኔሽን እንደነበረ ከወጣትነታቸው ጀምረው ያዩት እንደነበረና ውስጡም ስለነበርኩበት ብለው እሳቸው እንደተናገሩት ከሀ እስከ ፐ ወይንም ከኤ እስከ ጂ አዳምጫለሁ የሁሉንም ከአንድ ሰው በስተቀር የዚህ የግንቦት ሰባት ተላላኪ ከሆነው ሰውዬ በስተቀር የሁሉንም ግዴታ ማዳመጥ ስለነበረብኝ ትልቅ አደጋ ስለሆነ ሌላ ጊዜ ማላዳምጠው ማለት ነው። አዳምጫለሁ ፕሮፌሰር መስፍን ሌሎቹም ሁሉም ያሉትን። ስለዚህ እሳቸው ብቻ ነበሩ ሲናገሩ ይቅርና ኤምሲዩ ማስተር ኦፍ ሴሬሞኒው እነዚህ ዘምስ ኤጁኬትድ ኒግሮ የአሜሪካን ሲቪል ራይትስ ሙቭመንት እንደሚለው ያዋቂ አጥፊ እሳቸውም በማቻኮል ሲናገሩ ኮንና ዴቪድ ይጨናነቁ ነበር። ዎክ አውት አድርገው ለመውጣትም አይነት እንኳን እንደው ቢቻሉ ደስ ባላቸው ነበር በጉዳዩ አፍረውበት በተለይ ኮን። ነገር ግን እሳቸው ሲናገሩና ተናግረው ደግሞ ሲሉ ሲጨርሱ መሃላቸው ነው የሚቀመጡት እዛ ያስቀመጧቸው ቦታ ኤምሲዩ ያቻኮላቸው ወረቀት እየተሰጣቸው ቶሎ ጨርሱ እየተባሉ እሳቸው ሲናገሩ የኢትዮጵያዊነት መንፈስ እንዴት እንደሌለው ለማሳየት ብዬ ነው። እና እዛ ውስጥ ሌሎቹ ቁጭ ብለው መለከቱ የነበረውን አላቅም አስተሳሰባቸውን። ነገር ግን ጀስተራቸውን ሳረብ እኔም ሳየው አብዛኛው ያዘነ እንደሚመስል በአቶ ካሳ ከበደ በተለይ አነጋግራቸዋለሁ። በኋላ ነው የነሱ ፕሮግራም የመጣው በኋላ ነው እናንተም እንዳያችሁት እርግጠኛ ነኝ ያቃለሁ ያንን ሳታው አይደለም የምታናገሩት። ስለዚህ በነ ኮንና ፕሮፌሰር መስል በተናገሩበት ሰዓት ላይ ሁለት ኢትዮጵያዊ ሴቶች ጎበዝ ሴቶች በጣም ሊመሰገኑ የሚገባቸው ናቸው። እነሱና ሶስት ኢትዮጵያውያን ወንዶች በኢትዮጵያዊነት መንፈስና በኢትዮጵያ መንፈስ ሳምባ የተነፈሱ ለኢትዮጵያ የተናገሩ we watching you we have seen you ምን እንዳደረጋችሁ እናቃለን ብለው የጠየቁ እነዚህ ብቻ ናቸው። እና በአጠቃላይ 6 ሰው ከፕሮፌሰር መስፍን ጋር ማለት ነው እሳቸው ብቻቸውን አንድ የሙራን ተሰባሰቡበት የተባለበት ሚሴጅ ኤጁኬትድ ኒግሮ ተብለው የማይባሉ ብቻቸውን የተቋቋሙት ስለ ኢትዮጵያና እስከመጨረሻው አንድ መሆን አለብን ማንንም አያስፈልገንም ብለው እኔ ራሴ ሁልጊዜ የምለው ነው በእናንተም ፕሮግራም ላይ ያልኩት ነው። ፈረንጅ አያስፈልገንም አረብ አያስፈልገንም ማለታቸው ነው ራሳችን ኦማን ኢትዮጵያን እናድን የሚል ጥሪ መደምደማቸው ላይ አድርገዋል። ከዚህ ቀደምም ይሄንን እነዚህን ሁለት አጥፊዎች ጉዳይ ሲናገሩ ልጅ የተለያየ ቪዲዮ ላይ አይቻለሁ ከታተላለሁ እሳቸውም የሚያደርጉት ነው። ነገር ነገር ግን ፕሮፌሰር መስፍን ብዙ ህዝብ ያስቆጣው ነገር ምንድነው? ምንድነው ስህተት የሰሩት? የኢትዮጵያ ህዝብ ፈሪ ወይንም ደግሞ ለራሱ ያልቆመ ባሁን ጊዜ ብለው እኛ ግን አንረባም አይነት የተናገሩት በርግጥ ስህተት ነው። ለአብራሩበት ሳቸው ይገባል። ምክንያቱም ቅድም እንዳልኩት የመጀመሪያው ጥያቄ ላይ የኢትዮጵያ ህዝብ ጀግና ሌላው አንገቱን ደፍቶ ለሄደው ሁሉ ነጩ ሳይቀር መዳኒት ሆኖ እንግሊዝ ሀገር ዳኖ የሄዱ እንግሊዝ ሀገር የኢትዮጵያ ደም የኢትዮጵያዊነት መንፈስ እንግሊዝን ፈረንሳይን ሞራላቸውን ከፍ ያደረገ የጀግንነት መዳኒት በመሆኑ ነው የቀየጡን እዛ ውስጥ። ስለዚህ እኛ ኢትዮጵያውያን በውጭም እንገኝ ብንሆን ለሀገራችን ጦር ሜዳ ከመሄድ አንስቶ ትልቅ የዲፕሎማሲ ስራ በመስራት የሂማን ራይትስ ድርጅት በማቋቋም የመጀመሪያ በመሆን ሴቶች እኛ በኢትዮጵያ ታሪክ ማለት ነው የስድስት መንግስት ሁሉ አቋቁመን በህጋዊ ማለት ነው የሰራን የማንፈራ አንበሶች ያንበሶች ደሞች ማለት የኢትዮጵያዊነት መንፈስ በደማችን ያለ አለን። ስለዚህ ታሪ አይደለንም። እዛ ላይ ፕሮፌሰርን ጠይቃለሁ ይቅርታ እንዲጠይቁ እንዲያብራሩ። ሌላ እናንተ ደሳቸው እንድትነግሩልኝ እኔ የምፈልገው አላቃቸው ማነጋግራቸው አላቀም ሲታሰሩ ግን ሰላማዊ ሰልፍ አድርጋለሁ ኢንተልጀንስም ጋራ እሳቸውን ለማስፈታት ከዶክተር መቅደስም ጋር በመነጋገር እምችለውን አርጋለሁ። ከዛ ሌላ ግንኙነት የለኝም እሳቸውን ለመደገፍ ምንም ነገር አድርግም። በሃይማኖቴና ማለት በክርስቲያንነቴና በኢትዮጵያዊነቴ የሚመጣ መንፈስ የሚመጣ ማንንም ልጅን ብትሆን ቦታ የላትም እኔ እንደ አብርሃም አሳልፌ ነው መሰጣት ልጅን ይሄንን ግልጽ አድርጋለሁ ቃል አይደለም። ስለዚህ ፕሮፌሰር እልቅስ አሁን በህይወት ይያሉ መጻፋውንም ጽፈዋል እልቅስ ከሳቸው እሳቸው 50ም ገጽ ይሁን 100ም ይውጣ አሜሪካን በኢትዮጵያ ላይ ያደረገችውን ብቻውን ስህተት ኤርትራን እንዴት እንዳስገነጠለች ህዝቡን እንደከፋፈለች ለምን እንዳደረገች ቁልጭ አድርገው ባስጨባይ ይጻፉልን ለወጣቱ ትውልድ የሚጠቀምበት በእንግሊዘኛም በአማርኛም በፈረንሳይኛም ይተረጎማል። ለምን ለሌላው አፍሪካዊ እንግሊዘኛም ፈረንሳይኛም ስለሆነ የሚናገረው እና በዚህ መልኩ እንግዲህ የተደረገው የኢትዮጵያዊነት መንፈስ ያልነበረው ድርጅቱም ቢሆን የኢትዮጵያዊነት መንፈስ ግንቦት ሰባት የሌለው ነው። ስሙን እንኳን ጣላት እኮ ኢትዮጵያ የሚለውን ይፈራዋል። ኢትዮጵያ የሚለውን ጣላት በአጠቃላይ ይፈራዋል ስሙን መንፈሱን። እነዚህ ወንድሞቻችን ኢትዮጵያ የሚለውን ስም አላስቀመጡትም። ታዲያ እንዴት አድርገን ነው ከነሱስ ጋራስ? በጣም እኮ ግራም ያጋባና
አጀንዳቸው
ከባድ እኮ ነገር ነው። እንዴት ነው የምናስባቸው? ኢትዮጵያ የሚለውን ፈርተዋል። ኢትዮጵያ የኢትዮጵያዊነት መንፈስ የሌለውንና በኢትዮጵያን ለኢትዮጵያ ያልሆነ ኢትዮጵያን ያላጠቃለለ የኤርትራንም ህዝብ ራሱ ያላጠቃለለ ስብሰባ ነው የተደረገው። ነገሩ ስለ ኢትዮጵያ አይደለም በውጪ አይምሮ በውጪ ሳምባ በጠላ ሳምባ የሚተነፍሱ ናቸው የተነፈሱ ናቸው በሙሉ ጸረ ኢትዮጵያ ዝግጅት ነው የተደረገው። የኢትዮጵያ አንድነትና የኤርትራ ህዝብ አንድነትን ለማድረግ የተፈጠረውን አዙረው በዛ ተጠቅመውበታል። ስለዚህ ለኢትዮጵያ የቆማ አይደለም እንደውም እኚህን በእድሜም በውቀታቸውም በሶስት መንግስትም ያሳለፉ ስለ ኢትዮጵያ መላልሰው አሜሪካን ያደረገችውን የሚናገሩ ሰው ቅድሚያ የራሳችንን ሰው እንደማስተሳቸውን እያዋረደ
የውጭ ኃይሎች ሴራ ነው ብለን እንደምደመው ይሄ ምንም እነሱ የኢትዮጵያዊነትን አጀንዳ አይደለም እንትናቸው ስብስባቸው አላማቸው እሱ አልነበረም የውጮቹን አላማ ለማስፈጸም የተሰባሰቡበት ነው ብለን እንደምደመው ይሄንን ሁሉም ኢትዮጵያዊ ይጋራዋል ብዬ ገምታለሁ ይሄን ሐሳብ። እስኪ ወደ መጨረሻው ጥያቄ ልግባ ሰዓቱን እንትን ለማለት ለመጠቀም እስኪ እንደ መፍትሄ ሐሳብ አድርገን እንድንወስድ ምን ቢደረግ ነው የሚያስኬደው የሚለውን አንድ በማንኛውም ኢትዮጵያዊ በአንድ ህዝብ በአንድ ሀገር በአንድ ሰንደቅ ዓላማ በሚያምን ወገን አእምሮ የሚጉላላ ሐሳብ ላንሳለሁት ይሄውም አንድነትና መተባበር ወደሚለው አህጉራዊ ጥሪ ይሆናል። እርሶም በበኩሎ በብዙ የትግል መስኮች ተሰማርተው ለሀገራችን የጋራ ችግር ይመክራሉ ያስተባብራሉ ሌሎችም እነዚህ እንደዚሁ ግን ሁሉም በተናጠል በመሆኑ ውጤቱ አጥጋቢ አልሆነም ኢትዮጵያዊነት ያለበትን ኃላፊነት አልተወጣም እየተወጣን አይደለም ያለነው ለትብብሩ ምን ይደረግ ይላሉ እርሶስ በዚህ ጉዳይ ዙሪያ የሚያበረክቱት ድርሻ ምን ሊሆን እንደሚችልና የኢትዮጵያነት ድርጅት ኃይል አሰባስቦ ወደ ተግባር ለመሸጋገር መከናወን ስለሚኖርባቸው ተግባሮች ሐሳባውን ቢያካፍሉን አመሰግናለሁ እንደመጨረሻ ጥያቄ ላድርገውና በአንድ 5-6 ደቂቃ ጊዜውስ ቢጨርሱልኝ በጣም አመሰግናለሁ አመሰግናለሁ
አጭር ጥያቄ ነው ቆንጆ ጥያቄ ነው አጭር መልስ ነው ይሄ የሚያስፈልገው ያለው ለምን መልሱ መፍቴው አጭር ስለሆነ የተምታታ ወይንም ተሰበጣጣረ ስላልሆነ ይሄው ምንድነው በመጀመሪያ የኢትዮጵያ መንፈስ መሆኗን መቀበል አለብን የኢትዮጵያዊነት መንፈሳችንን ፈልገን ማግኘት አለብን ያጣን ሰዎች የኢትዮጵያ መንፈስ ማለት መነጋገር ነው የኢትዮጵያዊነት መንፈስ ማለት መመካከር መፍትሄ ማግኘት ነው ይሄንን ሶስቱን ስንደምር የኢትዮጵያ መንፈስ ማለት አንድነት ነው ስለዚህ በዚህ መልክ በኢትዮጵያዊነት መንፈስ ተነስተን አሁን የድርጅት ቀድሞ እስከዛሬ ድረስ እኔም በትግሉ ውስጥ በቀላሉ ከ18 ዓመት እድሜ ጀምሮ ለ30 ዓመት ያላነሰ ማለት ነው እስካሁን ድረስ የምታገለውን ውስጡን በደንብ አርጌ ትግሉን ስለማቀው አቀዋለሁ ስለዚህ የጎዳን ምንድነው የድርጅት ደባነት ወይንም ደግሞ የድርጅት ዲቃላነት ነው ያዳቀልን ደባል ያረግን እናደርገው ነው አሁን የድርጅት ደባልነትና የድርጅት ማዳቀል የሌለው ራሱን የቻለ አንድ ወጥ አንድ ድርጅት ባስቸኳይ ማቋቋም አለብን ጊዜ የለም ኢትዮጵያ አደጋ ላይ ነው ያለችው ኢትዮጵያን ይዘናል ብለው የተቀመጠው ወያኔ ራሱም እንኳን የሚያቀው አይመስለኝም ስለዚህ አገር ማዳን አለብን ህዝብ ማዳን አለብን ይሄ ነው መልሱ አንድ ወጥ የኢትዮጵያ ድርጅት ልክ እንደ መላው ኢትዮጵያ ቀደም ሲል ብቻውን ጀምሮ እንደሰራው ብዙ በዛ መልክ መሰራት አለበት በመሃል ላይ መጥቶ ደግሞ ምንም አይነት በቃ ያለፈ ነገር ነው መቀላቀል መቀናጀት መዳበል የሌለው ማለት ነው ይሄው ነው የሚሰራውም ደግሞ በኢትዮጵያዊነት መንፈስ ባለው ኢትዮጵያዊነት መንፈስ የሌለው ደግሞ ኢትዮጵያዊነት መንፈሱን ይፈልግልና ያግና ይምጣ ወደ ኢትዮጵያ ካምፕ እኔ ደግሞ በበኩሌ ለተጠየቅኩት እኔ ብዙ ልምድ አለኝ ብዙ ልምድ አለኝ ስለዚህ ለባገሬ በሂደት ያደረኳቸው ቀደም ብሎ መግቢያው ላይ እንደተነገረው ሁሉ በተለያየም ረድፍ ብዙ ነገር የሰራሁት ስላለ ለዚህ ትጠቅማለሽ ተብዬ ለምሳሌ ለዲፕሎማሲው የዲፕሎማሲ ወደንም ጠላንም አስፈላጊ ነው ከጠላቶቻችን ጋር መነጋገር እነሱን እኛ ወደ ራሳችን ካምፕ ማምጣት እንችላለን በዲፕሎማሲ አይቻለሁኝ ታው ታፍቶ ነው እንጂ ከዚህ ቀደም እንዳልኩት ስለዚህ የዲፕሎማሲ ስራ መቀጠል አለበት በዛ መልክ ለምሳሌ እኔ በውጪው ግንኙነት ትልቅ አስተዋጽኦ ላደርግ ይችላል ቶሎ ይሄ ላለው ችግር ወደፊት ደግሞ እንዳመጣጡ
መልካም
ይሄን ይመስላል
በጣም አመሰግናለሁ ወይዘሮ ያረሮ ጋሻው ለዛሬው ለሰጡን ትምህርት አዘልና ሰፊ አስተያየት በድጋሚ በአድማጮችና በኢትዮጵያ አንድነት ሬዲዮ እንዲሁም በራሴ ስም አክብሮት የተመላበት ምስጋና ያቀርብኩ በዚሁ ሰናበትዎታለሁ መልካም ስራዎችዎም ሁላችንም ያነቃቃናል ስብና የተላበሰው ቀጥና አንደበት ይዘው ለሰጡን ማብራሪያ በድጋሚ አመሰግናለሁ መልካም ጤንነት ለርሶና ለቤተሰቦ እየተመኘው በዚሁ ሰናብትዎታለሁ ጤና ይስጥልኝ ደህና ይሁኑ ለቤት
እኔም አመሰግናለሁ እግዚአብሔር ያቆያችሁ
አሜን አሜን
አድማጮቻችን የዛሬውን የህዳር 12 2008 ዓመተ ምህረት ወይንም ለማጠናቀቅ ጥቂት ደቂቃዎች ይቀራሉ። የዛሬው ስርጭት ያስተናገርናችሁ ተኮላ ወርቁ፣ ወርቁ ሞላ፣ እኔም ሲድሮስ በቀለ ደና ቆዩልን ይያልን በዚሁ እንሰናበታቸዋለን። ድል ለኢትዮጵያ ህዝብ።
Chocolate, Yeah.